ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ማክሰኞ ሚያዝያ 9 2010 ዓ ም ፕሮግራማችን ጀመረ።
የአየር ትራፊክ ተቆጣጣሪዎች ባለቆቻቸው የታዘዙትን ስራ ስሩ ሲባሉ ምክንያት እየፈጠሩ ረጅም ሰዓት ፈጁ ላለመስራት ሲታገሉ፣ በኋላ በሌላ አየር ትራፊክ ተቆጣጣሪ ተተክቶ እንደሰማሁ በ40 ደቂቃ አካባቢ ስራው እንደገና ኦፕሬሽኑ ቀጥሏል።
ኮሎኔል ወሰኔለ ሁነኛው የኢትዮጵያ አየር መንገድ ባለስልጣን ናቸው። ባቢረስ ዝርዝሩን ይዘናል።
ሁሉን አቀፍ የብሔራዊ መግባባትና የኢትዮጵያ ሽግግር መንግሥት አስተባባሪ ኮሚቴ የርዕሰ ብሔሩን እውቅና ማግኘቱ ተገለጠ።
በምናደርገው ስብሰባ መንግስታቸው እንደሚደግፍ ጥሩ ጅማሮ መሆኑን ነግረውን በርቱ ብለው
የሚሉት አንተ ነህ።
የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴ ናቸው። ይህንም በዕለቱ አብይ ርዕስ እናቀርባለን።
የዛሬ መደበኛ ፕሮግራሞቻችን ንግድና ምጣኔ ሀብት፣ ከዛ በተረፈ አንድ ወቅታዊ የትንታኔ ርዕስ ይኖረናል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከዓለም ዙሪያ የተሰባሰቡ ልዩ ልዩ ዜናዎችን ጨምረን ከምሽቱ 3 ሰዓት እስከ 4 ሰዓት የምናስተናግደው እኔ አሉላ ከበደና
አዲሱ አበበንን ፕሮግራሙን
ንግሥት ታምሬ ያቀናብርልናል። መልካም ምሽት። አሁን ወደ ሰዓቱ ዜና። ዛሬ ጠዋት ተፈጥሮ የነበረው የበርካታ በረራዎች መስተጓጎል ችግር እልባት ማግኘቱንና የተለመደው ሥራ መቀጠሉን የኢትዮጵያ ሲቪል አቪዬሽን ባለሥልጣን አስታወቀ። ችግሩ የተፈጠረው በሕመም ሳቢያ የቀሩ ባልደረቦቻቸው ቦታ ጭምር ሸፍነው እንዲሰሩ የተጠየቁ ሁለት የአየር ትራፊክ ተቆጣጣሪዎች ትዕዛዝ ባለመቀበላቸው ነው ተብሏል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
የዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ቡድን አባላት ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት ከተፈጸመባትና በርካታዎች ከተገደሉባት የሶሪያዋ ዶማ ከተማ ገብተዋል ሲል የሶሪያ ቴሌቪዥን ዘገበ። የተባለውን ዘገባ ትክክለኛነት ለማረጋገጥ ከመርማሪ ቡድን ባለሥልጣናት ለጊዜው የተሰጠ ማረጋገጫ የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መርማሪዎቹ ደማስቆ አቅራቢያ ወደምትገኘው ዶማ ዘልቀው በርካቶች የተገደሉበትንና የቆሰሉበትን ጥቃት እንዳይመረምር ስራቸውን ይበልጥ አዳጋች በማድረግ ለማደናቀፍ ጥራለች ሲል ሩሲያን ወንጅሏል። ጥቃቱ የተፈጸመበት ስፍራ ላይ የሚደረገው ምርመራ የሚጀመረበት ጊዜ በተራዘመ መጠን የመርዙ ቅሪቶችና ኬሚካሎች በነው ሊጠፉ መቻላቸውን ስለሚያውቁ ሊሆን ይችላል የመርማሪ ቡድን አባላት አሁን እንዲገቡ የፈቀዱላቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑረት ዋና መስሪያ ቤቱን በዩናይትድ ስቴትስ ላደረገውና በአረብኛ ቋንቋ ወደ መካከለኛው ምስራቅ ለሚሰራጨው የአልሁራ ቴሌቪዥን ጣቢያ በሰጡት አስተያየት አመልክተዋል። የኬሚካል ጦር መሳሪያ ጥቃቱን ተከትሎ ባለፈው ቅዳሜ በሶሪያ የኬሚካል ጦር መሳሪያ ተቋማት ላይ ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ ያደረጉትን የአየር ድብደባ ለመዘግየቱ በምክንያትነት ወንጅላለች። መርማሪ ልዑኩ ወደ ዶማ እንዳይገባ የተደረገው የተባበሩት መንግስታት ድርጅት የደህንነትና የጸጥታ ጉዳዮች ጽህፈት ቤት ይሁንታ ባለማግኘቱ ነው ሲሉ የሩሲያዋ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ላይ መናገራቸውም ተዘግቧል።
የመን የሚደርሱ የአፍሪካ ቀንድ ጥገኝነት ጠያቂዎችና ፍልሰተኞች በሁኔታው በሚያተርፉ የተለያዩ ታጣቂ ቡድኖችና ወንጀለኞች በአስከፊ ሁኔታ እየተያዙ ይታሰራሉ ሲል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ጄኔቫ ከሚገኘው የዩኤንኤችሲአር ዋና ጽህፈት ቤት ሊሳ ሽላይን ለአሜሪካ ድምፅ ተከታዩን አጭር ዘገባ ልካለች። ሰለሞን ክፍሌ።
ዩኤንኤችሲአር እንደሚለው በቅርቡ የመን ከደረሱ በኋላ ዋና ከተማዋ ኤደን ውስጥ ስለታሰሩ 100 የኢትዮጵያና ሶማሊያ ስደተኞች ጉዳይ እየተከታተለ ነው። የድርጅቱ ቃል አቀባይ ዊልያም ስፒንድለር ስለዚሁ ሲናገሩ አዲሶቹ ደራሾች ምናልባት ምንም እንኳ ያልተለመደና አሳሳቢ ነገር ባይሆንም የኢሚግሬሽን ሕጉን ሳይጥሱ አልቀረም ብለዋል። ይልቅስ የሚያሳስበው እነዚህ ፍልሰተኞችና ሌሎች የተያዙበት አስከፊ ሁኔታ ነው ሲሉ አክለው አስረድተዋል።
Reports of abuse inside detention facilities are numerous, with some new arrivals being subject to physical and sexual.
በማቆያ ስፍራዎች የሚፈጸሙ የሰብአዊ መብት ጥሰቶች በጣም ብዙ ናቸው። በተለይ በአንዳንዶቹ አዲስ መጥተዎች ላይ ድብደባና አስገዳጅ ወሲብ የሚፈጸማል። በህይወት የተረፉ ለዩኤንኤችሲአር እንደተናገሩት ከሆነ አሳሪዎቻቸው ይተኩሱባቸዋል፣ አዘውትረው ይደበድቧቸዋል። ትላልቆችና ህፃናት ሳይቀሩ አስገዳጅ ወሲብ ይፈጸምባቸዋል። ራቁታቸውን እንዲሆኑ ያስገድዷቸዋል። በሌሎች ላይ ግድያ ሲፈጸም እንዲያዩ ያደርጓቸዋል። ምግብ ይከለከላሉ።
በዩኤንኤችሲአር ቃል አቀባይ ዊሊያም ስፒልነር ተጨማሪ ገለጻ መሰረት በየመን ቁጥራቸው ያልታወቀ ብዙ ከፕላስቲክ በተሰሩ እስር ቤቶች ውስጥ የሚገኙ ስደተኞች ዘግናኝ ጥቃት ይደርስባቸዋል። የታሰሩት ወይ ገንዘብ ከፍለው እንዲለቀቁ ወይም ከሰውነት ክፍላቸው አንዱን እንዲገብሩ ይገደዳሉ። ቀድሞ ግን ስደተኞች የመን ሲደርሱ ወደ መጠለያ ካምፖች ከተወሰዱ በኋላ ጉዳያቸው ይታይ ነበር። ዛሬ በሀገሪቱ ህግና ስርዓት ከጠፋ በኋላ ግን ሁኔታው እጅግ አደገኛ እየሆነ መጥቷል። ዩኤንኤችሲአር ካለፈው የካቲት ወዲህ በዚህ መልክ ታስረው የሚገኙትን ስደተኞች ለማስፈታት በተደጋጋሚ ጣልቃ ገብቷል። ጥረቶቹ ሁሉ ግን በዚያች ጦርነት በበታተካት ሀገር ማን አዛዥ መሆኑ ባለመታወቁ እጅግ አሰልችና ተስፋ አስቆራጭ እንደሆነባቸው ቃል አቀባዩ ለቪኦኤ ተናግረዋል። በመጨረሻም የኢትዮጵያና የሶማሊያ ስደተኞች ይህን የመሰለውን ለሕይወት እጅግ አደገኛ ጉዞ የተሻለ ኑሮና ጥገኝነት ፍለጋ እንዳይሞክሩ ዩኤንኤችሲአር አስጠንቅቋል። ባለፈው ዓመት ብቻ የመን የገቡ ስደተኞች ቁጥር 87,000 መድረሱንም ድርጅቱ አስታውቋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በዲሞክራቲክና በፈላጭ ቆራጭ ኃይሎች መካከል አውሮፓ ወደ ሲቪል ቀውስ እያመራች ነው ይላሉ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን። ማክሮን በፈረንሳይዋ ሳልስበርግ ከተማ ለአውሮፓ ህብረት ፓርላማ በዛሬው ዕለት ባሰሙት ንግግር ባለ 28 አባላቱ ህብረት በሊበራል ዲሞክራሲ ቀንዲልነቷ የምትታወቀውን የአውሮፓ ለአደጋ ካጋለጠው የአነሳሽና ብሔርተኝነት አቀንቃኝ አዝማሚያዎች መካከል አባላት ሲሉ ጠርተዋቸዋል፣ ጥሪ አድርገዋል። ማክሮን ይህን ጠንከር ያለ ንግግራቸውን ያሰሙት ብሪታንያ ባለፈው ዓመት ያካሄደችውን ህዝበ ውሳኔ ተከትሎ በሚቀጥለው ዓመት ከህብረቱ ልትሰናበት ቀነ ገደብ በተያዘበት በጣሊያንና በሃንጋሪ ጸረ ህብረት ብሔርተኞች በምርጫ አሸናፊ በሆኑበትና እንዲሁም የፖላንድ መንግሥት የፍትህ ስርዓቱ ከአውሮፓ ህብረት ተጽዕኖ መውጣት አለበት በሚል ተፋጦ በነበረበት ጊዜ ነው።
በመጨረሻም ሩሲያ በመንግስቱ የሚደግፉ ኃይሎች በብሪታንያና በዩናይት ስቴትስ ኩባንያዎች የመንግስት አሰራሮችና መዋቅሮች ላይ መጠኑ እየጨመረ የመጣ የሳይበር ጥቃት እየፈጸሙ ነው የሚለውን የሁለቱም መንግስታት ውንጀላ ውድቅ አደረገች። የአዲሶቹ ክሶች መሰረት ምን እንደሆነ የምናውቀው የለም ሲሉ ክሱን ያጣጣሉት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ ለንደንና ዋሽንግተን ያቀረቡት ማስረጃ የለም፣ ክሱም መሰረተ ቢስና ማረጋገጫ የለሽ ነው ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ባዳመጣችሁት የዓለም ዜና የተጀምሮ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት።
መልካም ምሽት በድጋሚ የምንመኘው አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ዛሬ በሁለተኛው አጋማሽ እንዳትዘነጉ፣ ንግድና መጣኔ ሀብት እንዲሁም ደግሞ አንድ ወቅታዊ ትንታኔ ይቀርባል። ግን ወደ ዕለቱ አብይ ርዕስ ነው የምንሄደው። ከዛ በፊት ግን በሁለተኛው አጋማሽ ከሚቀርቡት አንድ ዝግጅት ለቅምሻ ይሄንን
በእኔ አይን ብዙዎቻችን እንስማማለን የምለው ምንድን ነው? ኢትዮጵያ ማለት የወደፊት ኢትዮጵያችን የፖለቲካ እስረኛ የሌለባት ኢትዮጵያን ኢማጂን እንድናደርግ ነው። በዛ ብዙዎች ኢትዮጵያን ይስማማሉ ባይ ነኝ።
ይሄ መንግስት አዋላጅ መንግስት ከመሆኑ በፊት አዋላጅ የምለውን ሌላ ጊዜ ተረጉመዋለሁ። አዋላጅ ባለስልጣናት እንዲመጡ ያስፈልጋል እና ዶክተር አብይ የመጡበት አካሄድ ወደዚህ ስራ የመጡበት አካሄድ የአዋላጅ ባለስልጣን አካሄድ ነው።
የቀደሙት ዶክተር ጌብ ሐምዳ ይባላሉ። እሳቸውን ተከትሎ የሰማችኋቸው ዶክተር ዘላለም ሸቴ ናቸው። በኢትዮጵያ የፖለቲካ ጉዳዮች ይልቁንም በሰሞንኛው ጉዳዮች ዙሪያ በየበኩላቸው በጻፏቸው ተከታታይ ጽሑፎቻቸው መነሻነት ካደረግነው ቃለ ምልልስ የተወሰደ ነው። ሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ።
ዛሬ ጠዋት ተፈጥሮ የነበረው የበርካታ በረራዎች መስተጓጎል ችግር እልባት ማግኘቱንና የተለመደው ሥራ መቀጠሉን የኢትዮጵያ ሲቪል አቪዬሽን ባለሥልጣን አስታወቀ። ችግሩ የተፈጠረው በሕመም ምክንያት የቀሩ ባልደረቦቻቸው ቦታ ጭምር ሸፍነው እንዲሰሩ የተጠየቁ ሁለት የአየር ትራፊክ ተቆጣጣሪዎች ትዕዛዝ ባለመቀበላቸው ነው ይላሉ። የኢትዮጵያ አየር ትራፊክ ተቆጣጣሪዎች ማኅበር እስካሁን በጉዳዩ ላይ መግለጫ አልሰጠም። ሊቀመንበሩን ለማግኘትም የተደረገው ጥረት አልተሳካም እስካሁን። ለማንኛውም ዝርዝሩን ከእስክንድር ፍሬው።
የኢትዮጵያ ዋነኛ በር ቦሌ ዓለም አቀፍ አውሮፕላን ማረፊያ ዛሬ ጠዋት የተለመደ ተግባሩን አላከናወነም። አንዳንድ ዘገባዎች እንደሚሉት ወደ አንድ ሰዓት ተኩል ለሚጠጋ ጊዜ፣ ሲቪል አቪዬሽን እንደሚለው ደግሞ ለ40 ደቂቃ አውሮፕላን ማብረር ማሳረፍም ተስኖት ቆይቷል። ምክንያቱን በተመለከተም የተለያዩ ዘገባዎች ሲወጡ ቢውሉም የኢትዮጵያ ሲቪል አቪዬሽን ባለስልጣን ግን የተወሰኑ የአየር ትራፊክ ተቆጣጣሪዎች የሥራ ኃላፊዎቻቸውን ትዕዛዝ አለማክበራቸው ነው ብሏል። በጉዳዩ ላይ ያነጋገርኳቸው የባለስልጣኑ ዋና ዳይሬክተር ኮሎኔል ወሰኔለ ሁነኛው ይህንኑ ነው ያብራሩት።
መስተጓጎል ሳይሆን ዲሌይ ነው የሆነው።
መዘግየት ነው የሚሉት?
አዎ፣ በትክክል መዘግየት ነው። መዘግየቱ ዋናው መነሻ አንድ ሁለት የሚሆኑ ሰራተኞች የዲሲፕሊን ችግር ነው። ማለት ሌላውን ተክተው
አንድ ሁለት የሚሆኑ የአየር ትራፊክ ተቆጣጣሪዎች
ባለቆቻቸው የታዘዙትን ስራ ስሩ ሲባሉ ምክንያት እየፈጠሩ ረጅም ሰዓት ፈጁ ላለመስራት ሲታገሉ፣ በኋላ በሌላ አየር ትራፊክ ተቆጣጣሪ ተተክቶ እንደሰማሁ በ40 ደቂቃ አካባቢ ስራው እንደገና ኦፕሬሽኑ ቀጥሏል።
ተስተጓጎለን ያሉ ከስንት ሰዓት ከስንት ሰዓት ነው በኢትዮጵያ ሰዓት አቆጣጠር የተስተጓጎለው? ከስንት ሰዓት ጀምሮ በረራ ተጀመረ?
እሱን እርግጠኛ አይደለሁም። እርግጠኛ ባልሆንም ከ3:30 እስከ 4:10 ምናምን አካባቢ ነው፣ ግምት ነው የምነግርህ እንጂ ኤግዛክትሊ የነው ልል ሰዓቱን መጠየቅ አለብኝ።
እዚህ ላይ ኮሎኔል፣ እንግዲህ ይህ በጣም ከፍተኛ ኃላፊነት የሚጠይቅ ስራ ነው። ሁለት ሰራተኞች ትዕዛዝ ባለማክበራቸው ወይም ስራቸውን ባለመስራታቸው ሲባል ከጀርባ ትልቅ ምክንያት ሊኖራቸው እንደሚችል ይገምታል ሰው። ምንድን ነው በትክክል የሆነው? አንዳንዶችም አድማ እያሉ እየገለጹት ነው። ለምሳሌ በእናንተ በኩል የሚታወቀው ምንድን ነው?
እኔ ይህንን አድማ ወይም ልለው አልችልም። እንግዲህ የአየር ትራፊክ ተቆጣጣሪ አሰራር በሽፍት ነው የሚሰሩት፣ በተራ ነው የሚገቡት። ብዙ ሰው አይደለም በአንድ ጊዜ የሚገባው። አጠቃላይ የኢትዮጵያን ኤርስፔስ ለመቆጣጠር ከ28 ሰው አይበልጥም። የሬዲዮ ኢንጂነሮች ማለት ሬዲዮ ኮሚኒኬሽን ላይ የሚሰሩ ኢንጂነሮች፣ ሬደር ኢንጂነሮች፣ አየር ትራፊክ ተቆጣጣሪዎች፣ እነዚህ ሁሉ ሆነው 28 አይበልጡም። በዛ ላይ እንግዲህ አየር ትራፊክ ተቆጣጣሪ ተብለው የሚቀመጡት በተለያየ ሌቭል ላይ የሚያስተናግዱ ናቸው። አንደኛ በኤፍአይሲ ተብሎ በሚጠራው በከፍተኛው የአየር እንትን ላይ የሚሰሩት አሉ፣ ሲኒየሮች ናቸው እነዚህ። እንደገና መካከል ላይ የሚሰሩ አሉ፣ አፕሮች ይባላል በዚህ በአየር ትራፊክ ተቆጣጣሪው። ከዛ ግራውንድ ላይ የሚሰሩ ወይም የታወር ሰዎች አሉ። እና እንግዲህ አሁን ዛሬ
ከስር የሚሰሩት ማለት ነው፣ እነዚህ ግራውንድ ላይ
ወደ ግራውንድ ላይ መሬት ላይ እንቅስቃሴውን የሚቆጣጠሩት ማለት ነው። እንግዲህ ዛሬ የተደረገው ምንድን ነው? በከፍተኛው ቦታ ያለው ኤፍአይሲ ላይ ያለው አንዱ ሙያተኛ ቀጥታ በኢንተርናሽናል ስታንዳርዱን ጠብቆ ነው፣ ምንም ከዛ ጋር የወጣ ነገር የለውም። ከኤሪያው በቀጥታ ለታውሩ እንዲሰጥ፣ ምክንያቱም እዚህ ጋር የሰው እጥረት ስለነበረ
ከኤሪያው በቀጥታ ለታውሩ እንዲሰጥ ሲባል ለአድማጮች ግልጽ ለማድረግ
ከኤሪያው ወደ ታውሩ እንዲያወርዶ ማለት ነው። በአልቲቱድ ወደ ታች እንዳ ወይ በከፍታ ወደ ታች አውርዶ ለነዛ እንዲያስረክብ ይህን አይነት ትእዛዝ ሲሰጠው፣ ይሄ
ሁለቱንም ሸፍኖ እንዲሰራ ለማለት ነው።
በተዋሪ ሁለቱንም ያንን ባይፓስ አድርጎ በቀጥታ ሊሰራው ይችላል። ይሄ በኢንተርናሽናል ሲቪል አቪዬሽን በአየር ትራፊክ ተቆጣጣሪ ማኑዋል ውስጥ ወይም ዶክመንት ውስጥ በግልጽ የተቀመጠ ነው። ይህን አለመቀበል ሲያንገራግር ወደ 30-40 ደቂቃ ፈጀ። በዚህ መሀል ሌሎች ሊሰሩ የሚችሉ ሰዎችን አምተን አሰራ ነው።
የአየር ትራፊክ ተቆጣጣሪዎች የበዓልና የትርፍ ጊዜ ክፍያን ጨምሮ ሌሎች ጥቅማ ጥቅሞች እንዲከበሩላቸው ሲጠይቁ መቆየታቸውን ነው ዋና ዳይሬክተሩ ያብራሩት። ይህንን ጥያቄ ደግሞ በሙያ ማህበራቸው አማካኝነት ጭምር በደብዳቤ ሳይቀር ማቅረብ መጀመራቸውን አክለው ገልጸዋል። የዛሬው ሁኔታ ከዚህ ጥያቄያቸው ጋር መገናኘቱን ግን ማረጋገጥ አልቻሉም።
እኔ እስከሚገባኝ ድረስ የሁለቱ ቅሬታ ሳይሆን አጠቃላይ አየር ትራፊክ ተቆጣጠሩ በየጊዜው የተለያየ እንደ ማንኛውም ሰራተኛ የተለያየ ጥቅማ ጥቅም ይጠይቃል። እነዚህ አየር ትራፊክ ተቆጣጣሪዎች ጥቅማ ጥቅም ይሄ ይከበርልን ብለው የተቀረቡት ጥያቄ አለ። የባል ቀን ይከፈለን ማለት ነው ይሉታል። ይሄ ደግሞ በቀጥታ መስሪያ ቤቱ ድጋርጎም ይከፍለው አይደለም፣ ከመንግስት መመሪያ ጋራ ከመንግስት አሰራር ጋራ የሚከፈልም ከሆነ እንዲከፈል መፍቀድ የሚችለው የመንግስት አካል መፍቀድ አለበት። ይሄ ጥያቄ እየቀረበ ክትትል እየተደረገበት ነው። እንደዚህ አይነት ጥያቄዎችን እኔ እስከሚገባኝ ድረስ ሰራተኛ ስራውን እየሰራ ስራውን አክብሮ ጥያቄዎችን ማክበር ግዴታ ነው። ስለዚህ እነዚህ ሰራተኞች እነዚህ አንድ ሁለት ሰራተኞች ይሄ እንኳን ከሆነ ኮዛቸው ስራቸውን እየሰሩ ነበር መስራት ያለበት። ግን ይሄ ነው አይደለም ለማለት እንግዲህ ማጣራት ያስፈልገናል። ተረጋግተን ቀስ ብለን ነገ ተነጎዳ እናጠራዋለን። ስራው አሁን ኦፕሬሽኑ በደንብ እየተካሄደ ስለሆነ ለምን የሚለውን እናጠይቃለን። ተጠያቂም ይኖራል እዛ ላይ።
በእርግጠኝነት ይህ ሁኔታ ትእዛዝ ካለመቀበል እና ምናልባትም ቀለል ካለ አስተዳደራዊ ጥያቄ ወይም የጥቅም ጥያቄ ጋር ብቻ የተገናኘ ነው። ቁጥራቸው ውስጥ ሁለት ብቻ ነው በእርግጠኝነት የምትናገሩት በዚህ ውስጥ ተሳታፊ የሆኑት ማለት ነው።
ለዛሬው መዘግየት እነዚህ ሁለት፣ ምክንያቱም አንድ ጊዜ የሚገቡትም ይሄው ሰው እኮ ነው። ማክሲመም እኮ እዛ ጋር የሚገባው ሰው እዛ ቦታ ላይ የሚገባው አራት ሰው ነው። ስለዚህ ከአራቱ ሁለቱ ነበረ ይህን ሀንድል ማድረግ ያለባቸው የተለያየ ቦታ ላይ ተቀምጠው እነሱ ስላልሰሩት ነው። ሌላ በእርግጠኝነት የምናገረው ከምንም ጋር የሚገናኝ ነገር የለም። ከምንም አይነት ፖለቲካ ጋር ከምንም የሚገናኝ ነገር የለው። ይሄ አስተዳደራዊ ጥያቄ ነው።
ከመልካም ማረጋገጫቸው
ምክንያቱም እስካሁን በጽሁፍም በተለያየ በስብሰባም በየጊዜው የሚነሱ ጥያቄዎች ከዚህ ጋር ምንም ሪሌትድ የሆኑ ምንም ግንኙነት የሌላቸው ናቸው። ይሄ በቀጥታ የስራ ዲሲፕሊን የምትለው የአንድ ግለሰብ የስራ ዲሲፕሊን ነው። ጥያቄው ሌላ ነው፣ ዲሲፕሊን ማክበር ሌላ ነው። ጥያቄ ማንም ሰው ማቅረብ ይችላል። ማንም ሰራተኛ ምንም አይነት ጥያቄ ማቅረብ ይችላል። ሊመለስለት የሚችለው በፖዘቲቭሊ ወይም ኔጌቲቭሊ የሚመለስለት ይቻላል አይቻልም የሚባሉ ምክንያቱም ከህግ አኳያ ነው የምታየው እና ከሌላ ጉዳይ ጋር እርግጠኛ ነኝ እርግጠኛ ሆኜ ነው የምናገረው ከምንም ጋር የሚገናኝ ነገር የለም። ምክንያቱም ቀድሞም ጀምሮ ያው እዚሁ ስለምንሰራ ጥያቄያቸውን እናውቀዋለን። ሌላው የመልካም አስተዳደር ጥያቄ የሚባለው መቼም መልካም አስተዳደር በእኔ እምነት በመብትህ ውስጥ የተሰጠህን ነገር መብት የሆነውን ነገር ማግኘት ነው። ይሄ አሁን እነሱ ጠየቁ የሚባለው በትክክል መብት ሆኖ ገና ከመንግስት አልተሰጠ መቼም በመንግስት የተሰጠ
ክፍያውን ነው የሚሉኝ አሁን የበዓል ቀን ክፍያ።
አዎ ይሄ በቀጥታ የመብት ሲሆን ነው። አንድ ሰው መብት የተጓደለ መልካም አስተዳደር ጎደለብኝ የሚለው ወይም አገልግሎቱን አላገኘው የሚለው ይሄ ግን በቀጥታ ግን መብት አይደለም። ምክንያቱም አልተፈቀደም፣ ባልተፈቀደ ነገር ላይ መብት ነው አይልም። ስለዚህ ሌሎችም ቢሆኑ የመልካም አስተዳደር ጥያቄዎች ተብሎ እዚህ ብዙ የሚነሱ ነገሮች አሉ። ከዚህ አኳያ ጉዳዩ ከምንም ሀገር አይገናኝም። እኔ በእኔ እምነት ከዲሲፕሊን የግለሰብ ዲሲፕሊን ጉዳይ ነው። የስራ ሙያውን አይነት ተረድቶ ሴንሲቲቭ መሆኑን ተረድቶ የመስራትና ያለመስራት ጉዳይ ነው ብዬ ነው ወስደው።
በዛሬው ሁኔታ ምክንያት የተስተጓጎሉ በረራዎችን ቁጥር እንደዚሁም የደረሰውን ኪሳራ እንዲገልጹልኝ የጠየኳቸው ዋና ዳይሬክተሩ መረጃው ተጠናቅሮ ሲያልቅ እንደሚናገሩ ቃል ገብተዋል። ይህ ዘገባ ዛሬ ጠዋት በቦሌ ዓለም አቀፍ አውሮፕላን ማረፊያ ከተፈጠረው ሁኔታ አንጻር ከኢትዮጵያ ሲቪል አቪዬሽን ባለስልጣን የተገኘውን መረጃ መነሻ ያደረገ ነው። ከአየር ትራፊክ ተቆጣጣሪዎች ከራሳቸውም የተወሰኑትን ለማነጋገር ጥረት እያደረግኩ ነው፣ እስካሁን አልተሳካም። የሙያ ማህበራቸውን ማለትም የኢትዮጵያ አየር ትራፊክ ተቆጣጣሪዎች ማህበር ሊቀመንበር የሆኑትን አቶ ፍጹም ጥላሁንን ለማግኘትም ጥረት እያደረግኩ ነው፣ እንደተሳካ ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዕለቱ አብይ ርዕስ ዘገባው እናመሰግናለን። አሁን ወደ ሁለተኛው የመጽሔት ርዕስ እንሻገር። ዛሬ ረፋዱ ላይ በሞያሌ ተከስቶ በነበረው ያለመረጋጋት 3 ሰዎች ሞተው ከ50 በላይ የሚሆኑት ከባድና ቀላል የመቁሰል አደጋ እንደደረሰባቸው ነዋሪዎች ለአሜሪካ ድምፅ ተናግረዋል። ግጭቱ የተከሰተው በሞያሌ 02 ቀበሌ መናኸሪያ በሚባል ልዩ ስፍራ ሲሆን አንድ የእጅ ቦምብ መወርወሩንና ሽጉጥም መተኮሱን ነዋሪዎቹ ይናገራሉ። የሞያሌ ሆስፒታል ጠቅላላ ሕክምና ዶክተር አቶ ንጉሴ አዱኛ በሆስፒታላቸው ለመታከም ከመጡ ሰዎች የአንድ ሰው ሕይወት ወዲያውኑ ማለፉን ተናግረዋል። የሞያሌ 02 ቀበሌ አስተዳደር አቶ ኩሉ ገልገሎ 3 ሰዎች መሞታቸውን አረጋግጠው ድርጊቱን የፈጸሙት ሰዎች ግን በሕግ ቁጥጥር ስር አለመዋላቸውን ነው ለአሜሪካ ድምፅ የገለጡት። ገልሞ ዳዊት ተጨማሪ ርዕስ ይዟል።
ዛሬ ጠዋት በሞያሌ በደረሰው ግጭት አንድ የእጅ ቦምብ ተወርውሮ 3 ሰዎች መሞታቸውን ነዋሪዎች ተናገሩ። ግድያው የተከሰተው በሞያሌ ከተማ 02 ቀበሌ መናኸሪያ አካባቢ ሲሆን የአካባቢው ኦሮሚያና የኢትዮጵያ ሶማሌ ክልል ነዋሪዎች የቆየ አለመግባባት የግጭቱ መንስኤ መሆኑን ነዋሪዎች ይናገራሉ። ሆኖም ቦምቡ በግጭቱ መካከል ከኢትዮጵያ ሶማሌ ክልል በመጡ ሰዎች እንደተወረወረ በአካባቢው የነበሩ የዓይን እማኝ ይናገራሉ።
tanamu dalam keadaan garis panti bahu.
ሰው በጠዋት ለሥራ ሲወጣ ድንጋይ ይዘው አስፋልት ዳር ጠበቁን። ከዚያ ወደ አስፋልቱ መንገድ እንዳንወጣ ከለከሉን። ያካባቢው ኦሮሚያ ክልል ነዋሪዎች ለመከላከያ ሰራዊቱ በሰላም መንቀሳቀስ አልቻልንም ሲሉ አቤት ብለው ነበር። መከላከያ መልስ ሳይሰጥ ወደኛ ነው የተኮሰው። እነሱም ድንጋይ ይዘው ሊያሳድዱን መጡ። እኛም ከቀያችን ወዴት ነው የምንሸሸው ብለን ራሳችንን ተከላከልን። እነሱ ደግሞ ድንጋይ ብቻ አይደለም ሲወረውሩ የነበሩት ሚሊሻዎቻቸው ቦምብና ሽጉጥ ታጥቀው ድንጋይ የሚወረውሩ አስመስለው በቦምብ መቱን።
በተወረወረው ቦምብ የሶስት ሰዎች ህይወት ሲያልፍ ከ50 በላይ መቁሰላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ናስር አህመድ የሞያሌ ነዋሪ በሚሰራበት ሱቅ ውስጥ ከኢትዮጵያ ሶማሌ መጡ በሚላቸው ሰዎች በሽጉጥ እንደተመታ ይናገራል።
የኔ እንደውም ሽጉጥ ነው በሽጉጥም የመቱ ነበር። ያው የቦምቡም ያው ብዙ ሰው ተጎድቷል። በጣም ብዙ ነው የተጎዳ የሞተም አለ። ኩላሊቴ ነው የተመታው። በርግጥ ያው ወጥቷል ባንዲ በኩል።
እኔ እንዲያውም በጥይት ነው የተመታሁት። ቦምቡም በጣም ብዙ ሰው ነው የጎዳው። የሞተም አለ። ኩላሊቴ ነው የተመታው። በርግጥ ባንዲ በኩል ገብቶ ባንዲ በኩል ወጥቷል። እኔ ፈጣሪ ካለ የምትርፍ ይመስለኛል። ገና አሁን ራጃን ስተወጥቷል የምትርፍ ይመስለኛል።
ነዋሪዎች የቅጭቱ መንስኤ በኦሮሚያ ክልል የሞያሌ ወረዳ አስተዳደር ከሁለት ቀናት በፊት ይገነባ የነበረው አጥር ላይ አለመግባባት በመፈጠሩ እንደሆነ ነው የሚመሰክሩት። ባለፈው አርብ በነበረው ግጭትም ብዙ ሰዎች ቆስለው ወደ ሞያሌ ሆስፒታል ተወስደው ታክመው እንደነበር ዶክተር ንጉሴ አዱኛ ለአሜሪካ ድምጽ ተናግሯል። ዛሬም በደረሰው ግጭት ሁለት ሰዎች ወደ ያቤሎ ሆስፒታል ለሕክምና ተልከው እንደሞቱ ታውቋል።
አማማችንን ልቡንም ለማከበርበታ
አንድ ሰው ለሪፈራል ተልኮ ነው መንገድ ላይ የሞተው። አንዱ እዚህ ሆስፒታል ነው የሞተው። ብዙ የተጎዱ ሰዎችም አሉ። አሁን ወደ ሌላ ቦታ ሄደው እንዲታከሙ ሪፈራል እየጻፍንላቸው ነው።
ጀማል አብደላ ህይወታቸው ካለፈ ሰዎች አንዱ ነው። ገና የ15 ዓመት ታዳጊ ሲሆን ብስክሌት አከራይቶ እናቱንና ሁለት ልጆቻቸውን ይረዳ የነበረ ወጣት ነው። አጎቱ ሁሴን ይባላል። አነጋግሬዋለሁ።
ሐዋሳ ሆስፒታል እንደገባ ነው ህይወቱ ያለፈችው። አቡ የመጣ ነው ሬሳ ይዘውልን የመጡት።
ሐዋሳ ሆስፒታል እንደደረሰ ነው የሞተው። አሁን ሬሳ ይዘውልን ነው የመጡት። ተማሪ ነው። ሞተር ቢሲክሌት እያከራየ ነበር የሚማረው። አባቱም ሞተዋል። ምንም ስራ የላቸውም ቤተሰቦቹ። እኛ ሳንደርስ ነው የሆስፒታል ሰራተኞች ይዘው የሄዱት።
ስለ ግጭቱ የሞያሌ 02 ቀበሌ አስተዳደር አቶ ኩሉ ጉልግለን ጠይቄ ነበር። የሶስት ሰዎች ህይወት እንዳለፈ ብዙ ሰዎችም እንደቆሰሉ ነው የሚያረጋግጡት።
ወኔ ወሮም ኩተሸኒት ጆልነካ ኢንፎርሜሽን እንዲረም ድሮት ለካቸው ወላዳኔ ወዱም ለካቸው።
የክልል አምስት ሰዎች ከልጆቻችን ጋር ድንጋይ ተወራውረው ነበር። ከዚያ በመሃል ቦምብ ወረወሩ እነሱ። ኋላም ያካባቢው ህብረተሰብ የተጎዱትን ለማንሳት ሲል የመከላከያ ሰራዊት አባላት ወደ ላይ ተኮሱ። የክልል አምስት ሰዎች ግን በዚህ ጊዜ የተጎዱ ሰዎችን ያነሱ ነበር። ሰዎች ላይ እንደተኮሱ ነው መረጃ ያለኝ። በዚህም 3 ሰዎች ሞተዋል።
አሁን የሞቱ ሰዎች ቁጥር 3 ሲሆን በርካቶችም ወደ ያቤሎ ሆስፒታልና ሐዋሳ ሆስፒታል ላይ ህክምና እንደተላኩም አቶ ኩሉ አስታውቀዋል። በጊዜው በቦታው የነበረው የኢትዮጵያ መከላከያ ሰራዊት ተገቢ መከላከል ባለማድረጉ ነዋሪዎች ቅሬታ እንዳላቸው ገልጸዋል። የኦሮሚያ ደህንነት ቢሮ በበኩሉ አደጋውን ያደረሱ ሰዎች በፍጥነት ለህግ መቅረብ እንዳለባቸው የገለጸ ሲሆን የሞያሌ ከተማ ነዋሪዎች ግን ጉዳቱን አድርሷል ከተባሉ ሰዎች አንዱን በቁጥጥር ስር አለማዋላቸውን ነው የሚናገሩት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አንድ የኢትዮጵያ ሁሉን አቀፍ የብሔራዊ መግባባትና የሽግግር መንግስት አስተባባሪ ኮሚቴ የሚባል አካል ሀገር ውስጥ ሊካሄድ ላቀደው ወይም ለማካሄድ ያቀደው ጉባኤ የርዕሰ ብሔሩን ድጋፍ እንዳገኘ አስታውቋል። ጉባኤው ብሔራዊ መግባባትንና እርቅን የሚያመቻች መድረክ ይፈጥራል ተብሎ እንደሚጠበቅ ይኸው ኮሚቴ ይገልጣል። ጉባኤው ከሰላማዊ የትግል ስልት በተጨማሪ ሌሎች አማራጮችን እንጠቀማለን የሚሉ ኃይሎችንም እንደሚያሳትፍ ተናግሯል። ደስካቸው አማህ ነው ዘገባውን ይላከልን።
ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ራዕይ ፓርቲ፣ የኦሞ ህዝቦች ዴሞክራሲያዊ ህብረትና ሰማያዊ ፓርቲ በአንድነት ባወጡት ጋዜጣዊ መግለጫ ብሔራዊ መግባባትንና እርቅን የሚያመቻች መድረክ የሚፈጥር ጉባኤ ለመጥራት እቅድ መያዙን ይፋ አድርገዋል። የጉባኤው ውጥን ከሀገር ውጭ በዩናይትድ ስቴትስ ከወራት በፊት እንደተጀመረም የፓርቲዎቹ የጽሑፍ መግለጫ ይናገራል። ባለፈው የካቲት ወር ደግሞ ከሀገር ውስጥ የሄዱ ፓርቲዎች በተሳተፉበት ስብሰባ ጭምር ይሄ ውጥን አድጎ ኃላፊነቱ አገር ቤት ለምንገኝ ፓርቲዎች ተላልፈዋል ይላል መግለጫው። በውይይቶቹ ማጠቃለያ ስለተላለፈው ውሳኔ መግለጫው ጨምሮ ሲያወሳም ዘላቂና ሁሉንም ተጠቃሚ የሚያደርገው መፍትሄ ገዢውን ፓርቲ ጨምሮ ሁሉን አቀፍና ሁሉን አሳታፊ ብሔራዊ መግባባትና የሽግግር መንግሥት ምስረታ መሆኑ ሁሉም ተስማምቶበታል ብለዋል። ይህን የጋራ መድረክ ለመፍጠርና ከባለ ድርሻዎች ሁሉ ጋር በህብረት ለመንቀሳቀስ አራቱን የፓርቲ አመራሮችን ያቀፈ የኢትዮጵያ ሁሉን አቀፍ የብሔራዊ መግባባትና የሽግግር መንግሥት ምስረታ አስተባባሪ ኮሚቴ ተዋቅሮ የተለያዩ ሥራዎችን እያከናወነ እንደሚገኝ ይዘረዝራል። ኮሚቴው አከናወንኳቸው ካላቸው ተግባራት አንዱ የሀገሪቱን ፕሬዚዳንት የዶክተር ሙላቱ ተሾመን ድጋፍ ማግኘት እንደነበረም ያስረዳል። የመላ ኢትዮጵያ አንድነት ድርጅት ፕሬዚዳንትና የኮሚቴው ሰብሳቢ ዶክተር በዛብህ ደምሴ፣
ዶክተር ሙላቱ አንድ ጽሑፍ ጽፈንላቸው ነበር። ይሄንን ስብሰባ እዚህ አዲስ አበባ ለማድረግ እቅድ እንዳለን እኛ በጻፍንላቸው ደብዳቤ መሰረት አርብ ዕለት በ9:30 ጠርተውን ሰፋ ባለ መልኩ ይህንን ጉዳይ ከእኛ ጋር ተወያይተዋል። ተወያይተውም በእውነቱ እኛ አሁን እዚህ ኢትዮጵያ ውስጥ ሁሉን ኢትዮጵያውያን ማለትም በዓለም ላይ የሚገኙትን ኢትዮጵያውያኖችን በተመለከተ የምናደርገውን ስብሰባ መንግስታቸው እንደሚደግፍ ጥሩ ጅማሮ መሆኑን ነግረውን በርቱ ብለዋል።
ኮሚቴው ድጋፉን የሚሻው ከፕሬዚዳንቱ ብቻ እንዳልሆነና ከአዲሱ ጠቅላይ ሚኒስትር ከዶክተር አብይ አህመድም ተመሳሳይ ድጋፍ ለማግኘት ጥረት እንደሚያደርግ የኮሚቴው ዋና ጸሐፊ የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮ አብራርተዋል።
ለተከበሩ ለአዲሱ ጠቅላይ ሚኒስትር ሌላ ደብዳቤ ተዘጋጅቷል። በዚህ በሁለት ቀን ውስጥ በእጃቸው በቢሮቸው በጽሕፈት ቤታቸው እንዲደርሳቸው ይደረጋል። እሳቸው ክቡር ፕሬዚደንቱን በምንጠይቅበት ጊዜ ወይም እዛ ቀጠሮ በያዝንበት ወቅት አዲሱ ጠቅላይ ሚኒስትር ገና አልተመደቡም ነበረ። ዋዜማው ላይ ነበረው፣ ጭምጭንታዎች ነበሩ። ስለዚህ ከመጀመሪያው ጀመር ሁለቱም ማወቅ እንዳለባቸው ግን ቤቱ ይረዳል፣ ኮሚቴው ይረዳል። አሁን ደግሞ ለእሳቸው ትንሽ ጊዜ እንዳገኙ ብለን ነው። የተዘጋጀ ጽሑፍ አለ፣ እሳቸውን ለማነጋገር እቅዱ አለን።
ይህን ኮሚቴ የመሠረተውን በዩናይትድ ስቴትስ ሲያትል ከተማ የተካሄደውን ስብሰባ በተመለከተ ዶክተር በዛብህ ደምሴ ከማንኛውም ስብሰባ የተለየ እንደነበረ ይገልጻሉ። ስብሰባውን ልዩ ከሚያደርጉት አንዳንዶች ናቸው ያሏቸውንም ዘርዝረዋል።
የተለየ የሚያደርገውም በዓለም ላይ ያሉ ኢትዮጵያውያኖች በሙሉ የተሳተፉበት ጉባኤ ነው። ይሄን ስል በሰላማዊ መንገድ ብቻ ሳይሆን በሌላም መንገድ የሚታገሉ አካላት ስብሰባው ላይ ከኛ ጋር ነበሩ። በሌላ መንገድ የሚታገሉ ብዙ ኢትዮጵያውያኖች አሉ ውጪ። እነሱም እዚህ ስብሰባ ላይ ተገኝተው ቁጭ ብለው ለመወያየትና አሁን አገራችን ካለችበት ችግር ለመውጣት የምትችለው በመነጋገር መሆኑን አምነው በሰላማዊ መንገድ ከመንግስት ጋር ቁጭ ብለው ለመነጋገርና መፍትሄ እንዲገኝ ለማድረግ ነው።
ዶክተር በዛብህ በስብሰባው ላይ ከተሳተፉት ድርጅቶች መካከል እነ ግንቦት ሰባትንና ሌሎች ተመሳሳይ ድርጅቶችን እንደ ምሳሌ ጠቅሰዋል። ጋዜጠኞች በበኩላቸው ይህ አሁን በሥራ ላይ ካለው የአስቸኳይ ጊዜ አዋጅና ቋሚም ከሆኑ የአገሪቱ ሕጎች ለምሳሌ የአገሪቱ የጸረ ሽብር አዋጅን በማስታወስ ይመስላል ሁኔታውን ከባድ አያደርገውም ወይ የሚሉ አይነት ጥያቄዎች ሰንዝረዋል። የኦሞ ሕዝቦች ዴሞክራሲያዊ ኅብረት ሊቀመንበር አቶ ግርማ በቀለ ዛሬ ጊዜው የተለየ እንደሆነ አስታውሰው ምላሽ ሰጥተዋል።
ከዓመት በፊት ዶክተር ብርሃኑ ጎን ተቀመጥክ ብሎ ዶክተር መረራ ታስሮ ነበረ። ከተፈታ ወራት ነው የተቆጠረው። ዛሬ እኛ እያሰብን ያለ ነው እዚህ ጋር ዶክተር መረራ፣ እዚህ ጋር ዶክተር ብርሃኑ፣ እዚህ ጋር ዶክተር አብይ፣ እዚህ ጋር ዶክተር ሙላቱ የሚቀመጡበትን አረንጅመንት። ይህንን ማድረግ አይጠቅመንም ካሉ ከሰባት ዓመት በኋላ የሆነውን አብረን ነው ያየ ነው። እኔ አልልም፣ እነሱ ነው ያሉት።
የመጨረሻ እድል ነው ህዝቡ የሰጠን ብለዋል። ይህንን መጠቀም ለነሱ ይጠቅመዋል።
ትናንት እኛ ዛሬ በምናገርባት ሀገር መንግስታችን እኮ ባህር ተሻግሮ ሰልሎ እና አንዳርጋቸውን ያሰረበት ሀገር ቁጭ ብለን ነው ዛሬ ስለ ብሔራዊ መግባባት ምናወራው። እንኳን ከውጭ የሚመጡትን እኛንም እያንዳንዱን ፓርቲ ጣት ሲያወጣ እንቆርጥልሃለን ብለው ቆርጠው አሳይተውናል። እዛቸው ሀገር ነው ያለን። እነ ብርሃንም እየተዋጉ ነው። ትልቁ አመራራቸው ቃሊቲ ቁጭ ብሎ ነው ይህንን ከእኛ ጋር ሶስት ቀን ቁጭ ብለው የተወያዩት። እነሱም አይጠፋቸውም፣ እኛም አይጠፋንም። ምን ያህል ዋጋ ለመክፈል ተዘጋጅታችኋል ከሆነ ይህንንም ለመክፈል ዝግጁ ነን።
አራቱ ድርጅቶች ያወጡት መግለጫ በመጨረሻ ገዢው ፓርቲና መንግስት በሀገራችን ያለውን አሳሳቢ ሁኔታና በመንግስትና በሕዝብ መካከል ያለውን የተዛባ ግንኙነት ያለውን እንደተረዱት ኮሚቴው ይገነዘባል ብሏል። አዲሱ ጠቅላይ ሚኒስትርም ችግሩን ለመፍታት የጋራ ርብርብ እንደሚሻ የተገነዘቡ መሆናቸውን ከንግግራቸው እንደተረዳ ኮሚቴው አመልክቶ ንግግራቸው በተግባር እንዲተረጎም ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዜና መጽሔቱንና የዕለቱን አብይ ርዕስ ነበር የተከታተላችሁት አድማጮች። ይህ ከአሜሪካ ድምፅ ራዲዮ የሚተላለፈው ፕሮግራማችን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን ሰዓቱ የእናንተ የአድማጮቻችን አስተያየቶች የሚሰሙበት ነው። በ202 205 4492 የውስጥ መስመር 14 ከደረሱን አስተያየቶቻችሁ ጥቂቱን መልሰን እናሰማችሁ።
ሀሎ፣ የአሜሪካን ድምፅ አዘጋጆች እንደምን ናችሁ? ጠቅላይ ሚኒስትር አብይ አህመድ አምቦ ላይ ጉብኝት ሲያደርጉ የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳን ተገኝተው ነበር። አቶ ለማ መገርሳ ሲናገሩ የኦሮሞ ልጅ ወደ 4 ኪሎ ቤተ መንግስት ደረሰ፣ ስልጣን አካባቢ ደረሰባት። ምኒልክ ማነበረ የለማ ዲና ልጅ የልጅ ልጅ ነው እኮ እና አንጉ ኢላላ ላይ የተወለደ ኃይለ ስላሴ ማነበሩ መንግስቱ ኃይለ ማርያም ማነበሩ፣ ተስፋዬ ዲንቃ ማነበሩ፣ መንግስቱ ገመቹ ማነበሩ፣ ተካት ሁሉ ማነበሩ፣ ቢሮዶ ዳፍቶ ግርስ ዲነግዴ ማነበሩ፣ ጎበና ማነበሩ። ጉር ነው እኮ ምን ነው ሸዋሉ። ኧረ እባካችሁ ታሪክ ተከተሉ፣ ታሪክን ይዩ።
ጤና ይስጥልኝ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ፕሮግራም አዘጋጆች። ዶክተር ኃይለ ገብርኤል ዳኜ ማረፋቸውን በፕሮግራማቸው ስዘማ ልቤ ያዘንኩ። ዶክተር ኃይለ ገብርኤል የሰሩትን ታላላቅ ስራ ብዙ መተንተን አያስፈልግም ይሆናል፣ ግን በተለይ እኔ ለአጭርም ጊዜ ቢሆን አብሬያቸው ሰርቼ ስለነበረ እንዴት ያሉ ታላቅ ሰው እና በእውነት ኢትዮጵያ ከነበረቻቸው መሳል ምሁራን መካከል እንደነበሩ ተገንዝቤ ነበረ። የሴንተር ፎር ሪሰርች ኤንድ ዴቨሎፕመንት ኦሪየንትድ የሚባል ድርጅት ውስጥ በጡረታ ላይ ያሉ እንኳን አቅማቸው ሳይቆጥቡ ከኛ ጋር የሰሩ ስለነበረ በእውነቱ ታላቅ ሰው ነበሩ። መቼም የሰው ነገር ሆነና ማለፋቸው ነው። በጣም እናዝናለን። ለቤተሰቦቻቸው መጽናናትን እመኛለሁ። ካሳሁን ነኝ። ጤና ይስጥልኝ።
ሰላም ቮይስ ኦፍ አሜሪካ፣ ስሜ አማን ሰላም ይባላል። አቶ ፀሐይ ፋሲል የሚባሉ የውጭ ጉዳይ ተወካይ ከኤርትራ አንዳንድ ነገሮችን በባድመ ሲናገሩ ሰምቼ ነበር። የባድመ ጉዳይ አልጀርስ አግሪመንት ቀኑም ያለፈበት ይመስለኛል። የኢትዮጵያና የኤርትራ ጉዳይ በባድመ ብቻ የሚወሰን እንዳልሆነ እሳቸውም የኤርትራ ሕዝብም የኢትዮጵያ ሕዝብም የሚያውቀው ይመስለኛል። ባድመን ከመጠየቅ ባድመን አቋርጠው ወደ ኢትዮጵያ የገቡት ከ80 ሺህ የሚቆጠሩ ስደተኛ ባለበት ሀገር ስለ ባድመ ማውራታቸው በሚያሳፍር ነው። ከአንድ ባለስልጣን የማልጠብቀው ነው። ሁለተኛ ነገር ህግ የበላይነትን ለማስከበር ፍላጎት ካላቸው ባድመን የተፈራረሙት የኤርትራ ባለስልጣኖች ዛሬ ኢራኢሮ የሚባል እስር ቤት ውስጥ ይኑሩ አይኑሩ የማይታወቅ ፍርድ ቤት ቀርቦ የማያውቁ ስለ ህግ ማውራት ቀርቶ ህግ የሚለውን ቃል እንኳን መናገር አልነበረባቸውም። ስለዚህ አሁንም የኢትዮጵያና የኤርትራ ጉዳይ ጠቅላይ ሚኒስትር ዶክተር አብይ በመጡትና በተናገሩት ቃላት በፍቅር የሚጨረስ ነው እንጂ በአልጀርስ አግሪመንት በኮፊ አናን ወይም ደግሞ በአልጄሪያ ፕሬዚዳንት የሚወሰናል። ይህ ህዝብ በደም የተሳሰረ ነው። የባድመ ጥያቄ ቁጭ ብለን መወያየትና መጨረስ ያለብን ጉዳይ ነው። ሰላም ለኢትዮጵያ፣ ሰላም ለኤርትራ። አመሰግናለሁ።
አድማጮቻችን አስተያየት የላካችሁልን በሙሉ እናመሰግናለን። በተለይ አሉላ አቶ ካሳሁን ስለ ዶክተር ሀብተ ገብርኤል ዳኜ የተናገሩት ድንቅ ነው። እኛም በራዲዮ መጽሔት ጥቂት እንደምንልበት ከዚህ ቀደም ገልጠናል፣ አሁንም እንገልጣለን። አቶ ካሳሁን ስልካቸውን ደሞ ካገኘን እሳቸውንም ስለ እሳቸው እንዲናገሩ እናደርጋለን። ከአዲስ አበባም አንድ ሰው አዘጋጅተናል። ሁላችሁንም እናመሰግናለን። ወደሚቀጥለው ሁለተኛ አጋማሽ ከሜዳችን በፊት አሉላ አርዕስተ ዜና ትንሽ አስታውሰን እስቲ። Thank you.
በዜና መጽሔቱ ከቀረበው አንዱን በማስታወስ ልጀምር። አንድ የኢትዮጵያን ሁሉን አቀፍ የብሔራዊ መግባባትና የሽግግር መንግስት አስተባባሪ ኮሚቴ የተሰኘ አካል ሀገር ውስጥ ሊካሄድ ላቀደው ጉባኤ የርዕሰ ብሔሩን ድጋፍ እንዳገኘ አስታውቋል። ጉባኤው ብሔራዊ መግባባትና እርቅን የሚያመቻች መድረክ ይፈጥራል ተብሎ እንደሚጠበቅም ይኸው ኮሚቴ ገልጧል። ከጉባኤው ከሰላማዊ ትግል ስልት በተጨማሪ ሌሎች አማራጮችን እንጠቀማለን የሚሉ ኃይሎችንም እንደሚያሳትፍ ተነግሯል። ዛሬ ጠዋት ተፈጥሮ የነበረው የበርካታ በረራዎች መስተጓጎል ችግር እልባት ማግኘቱንና የተለመደው ስራ መቀጠሉን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። ችግሩ የተፈጠረውም በህመም ሳቢያ የቀሩ ባልደረቦቻቸውን ቦታ ጭምር ሸፍነው እንዲሰሩ የተጠየቁ ሁለት የአየር ትራፊክ ተቆጣጣሪዎች ትዕዛዝ ባለመቀበላቸው ነው ብሏል። የዓለም አቀፉ ኬሚካል ጦር መሳሪያዎች መርማሪ ቡድን አባላት ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት ከተፈጸመባትና በርካቶች ከተገደሉባት የሶሪያ ዶማ ከተማ ዛሬ ገብተዋል። የመን የሚደርሱ የአፍሪቃ ቀንድ ጥገኝነት ጠያቂዎችና ፍልሰተኞች በሁኔታው በሚያተርፉ የተለያዩ ታጣቂ ቡድኖችና ወንጀለኞች በአስከፊ ሁኔታ እየተያዙ ይታሰራሉ ሲል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታወቀ። በቅርቡ የመን የገቡና መዲናይቱ አደን አቅራቢያ የታሰሩ ቁጥራቸው 100 የሚደርስ ሶማሊያውያንና ኢትዮጵያውያን ስደተኞች ጉዳይ እየተከታተለ መሆኑን ድርጅቱ ጨምሮ አመልክቷል። ስደተኞቹ የተያዙበት መንገድ ያሳሰቡ መሆኑንም ኮሚሽኑ ገልጧል። አድማጮች፣ ለርዕሰ ወሬዎቹ የተመደበው ክፍለ ጊዜ ስለ ያበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን።
ፕሮግራሙን ንጉሱ ታምሬ ይመራል። የቴክኒክ መሀንዲሳችን ደግሞ
ሲድራክ ነው።
ለብዙ ጊዜ አላየ ነው። ንግድና ምጣኔ ሀብት አድማጮች፣ በሰሞኑ ዜና እንደምትከታተሉት ወይም እንደተከታተላችሁት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ክልሎች እየተዘዋወሩ ህዝቡን ሲያነጋግሩ፣ ጥያቄ ሲመልሱ፣ ሲያወያዩ ነበረ። አሁን በቅርቡ ደግሞ የንግዱን ማህበረሰብ አግኝተው የተለያየ አስተያየት ቀርቦ መልስ እንደሰጡ ሰምተናል። የንግዱን ማህበረሰብ ካናገሩ ምን አሉ? ምን ተባባሉ? የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር የሚከተለውን አዘጋጅቷል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በተለያዩ የክልል ከተሞች ዜጎችን ሲያወያዩና ንግግር ሲያደርጉ ነው የሰነበቱት። በዚህ ሳምንት የንግዱ ማኅበረሰብ ጋር ተወያይተዋል። መንግሥታቸውን ሲገልጹ ልማታዊ መንግሥት፣ የሀገሪቱ እድገት ደግሞ ፈጣን፣ የተጋረጡበት ፈተናዎች ግን ብርቱ መሆናቸውን ነው ጠቅላይ ሚኒስትር አብይ አስረዱት። ከንግዱ ማኅበረሰብ እንደ አሳሳቢ ጉዳይ የተነሳው የውጭ ምንዛሬ አቅርቦትና ክምችት ነበር።
የውጭ ምንዛሬ ችግር አለ፣ ይህን ካላገዛችሁን ስራዎቻችን ተስተጓጉሏል የሚል ጥያቄ ነው። የውጭ ምንዛሬ ችግር አሁን እህቴ እንዳለችው ሳይሆን ለሚቀጥሉት 15 እና 20 ዓመታት ይቀጥላል። በአጭር ጊዜ ውስጥ የምንፈታው ችግር አይደለም። ይሄ የኢትዮጵያ ችግር አይደለም። ሁሉም እንደኛ ያደጉ ሀገራት ለሁለት ሶስት ዲኬድስ ተሸክሞ የሄዱት ችግር ሀርድ ከረንሲ ነው።
ችግሮቹን የዘረዘሩት ጠቅላይ ሚኒስትሩ የተለየ የፖሊሲ ለውጥ እንደሚኖር በደፈናው ከመግለጽ ባለፈ ዝርዝር የፖሊሲ ለውጦችን ይፋ አላደረጉም። ሆኖም በተለይ የምንዛሬ እጥረትን የፈጠሩ ያሏቸውን ሁኔታዎች በዝርዝር አስረድተዋል።
ያለውን ሀርድ ከረንሲ ትክክለኛ ቦታ ላይ ፕራዮሪታይዝ አድርጎ መጠቀም፣ መደገፍ ያለባቸውን ለይቶ መደገፍ፣ የቅንጦት ነገሮችን መቀነስ ለሚለው ግን ዋናው በሽታችን እዛ አካባቢ ነው ያለ። በአጭር ጊዜ የሚፈታ አይነት ችግር አድርጋችሁ ባትወስዱት ጥሩ ነው አንደኛው። ሁለተኛው ስትራክቸራል ችግራችን ሀብት ምንፈጥርበትና ምንጠቀምበትም ልምምድ ሀርድ ከረንሲ ላይ ችግር አለበት። የት ነው ሀብት ምንፈጥረው? እንዴት ነው ምንፈጥረው? እንዴት ነው የምናከማቸው?
በውጭ ሀገር የሚኖሩ ኢትዮጵያውያን ወደ ሀገር የሚልኩት ገንዘብ አነስተኛ መሆኑን ገልጸው ዲያስፖራ ላሏቸው ትውልደ ኢትዮጵያውያን የሚከተለውን መልእክት አስተላልፈዋል።
ዲያስፖራ ማህበረሰብም ሊሰሙ ስለሚችሉ ውይይታችንን በዛው እንዲያስቡበት ብዬ ነው። ወደ ሀገር ውስጥ ገንዘብ ማስገባት ማለት ወይም ማስቀረት ማለት መንግስትን መጉዳት ማለት አይደለም። መንግስት ሲያስከፋቸው ሲያስከፋችሁ፣ መንግስት ለመቆንጠጥ፣ መንግስትን ለማስደንገጥ ሬሚታንስ ማስቀረት ትክክለኛ ቅጣት አይደለም። ልጅ ሲያጠፋ እራት እየከለከልን አይደለም እንቀጣው። እራት እያበላን በድሮ ከሆነ እንቆነጥጣለን፣ በአሁን ደግሞ ታይም አውት እንላለን። ራት እየከለከልን ብንቀጣው ያው ውጤቱን ታቆታላችሁ። ዲያስፖራ መንግስ ለመቆንጠጥ ብር አንልክም ሲሉ ማን ነው እየተጎዳ ያለው ያላችሁ እንደሆነ ዝቅተኛ ዶላር የማመንጨት አቅም ያላቸው ነጋዴዎችና ከዛ የሚጠቀሙ ቀደም ተባለው በሽተኞችም ጭምር።
በኢትዮጵያ በተለምዶ ጥቁር ገበያ ተብሎ የሚጠራው ትይዩ የውጭ ምንዛሬ ገበያ እንደ ችግር በጠቅላይ ሚኒስትሩ ከተገለጹት አንዱ ነበር።
ብላክ ማርኬት አሁን ያለው አቅም ምናልባት የመንግስት ባንኮች ካላቸው አቅም ላያንስ ይችላል። እዚህ ጋር መንግስት ምን ማድረግ አለበት? የመንግስት ራስ ስለሆነ እሱን በመንግስት እና ያለ በእናንተም ግን የብላክ ማርኬት በጣም ልቅ በሆነ መንገድ ካለከልካይ ገበያውን ይዘው እንዳይቀጥሉ የበኩላችሁ መጫወት ይኖርባችኋል። እዛም አከባቢ ምስተሩ ሰዎች ካላችሁ መሰብሰብ ያስፈልጋል ማለት ነው።
ትይዩ ገበያ ወይም ጥቁር ገበያ የኢትዮጵያ ብር በዓለም አቀፍ የገንዘብ ገበያ በምጣኔ ሀብታዊ ምርት ታሳቢነት ያለው ዋጋና የኢትዮጵያ ብሔራዊ ባንክ የሚያወጣው የውጭ ምንዛሬ ተመን የሚኖራቸው ልዩነት ሌላ ገበያ እንደሚፈጥሩ የሚናገሩት ደግሞ ከ30 ዓመታት በላይ በልማት ምጣኔ ድርጅቶች ያገለገሉት ዶክተር አክሎግ ቢራራ ናቸው። ዶክተር አክሎግ በአንድ ሀገር ውስጥ ሁለት መንግስት ሊኖር እንደማይችለው ሁሉ ሁለት ገበያም እንዲሁ ለአስተዳደር አመቻ አይደለም ሲሉ በንጽጽር ያስረዳሉ።
በአሁኑ ጊዜ ህጋዊ የሆነው ገበያና የጥቁሩ ገበያ እየተወዳደሩ ነው፣ እየተፎካከሩ ነው። ለምሳሌ በሶማሌ ክልል ዙሪያ ያለው የኮንትሮባንድ ንግድ፣ በሱዳን በኩል ያለው የኮንትሮባንድ ንግድ፣ በደቡብ በኩል ያለው በተለይ ወደ ጋምቤላ አካባቢ ያለው የኮንትሮባንድ ንግድ መቆም አለበት። በአንድ ሀገር ውስጥ ሁለት መንግስታት ለመኖር እንደማይችሉ ሁሉ በአንድ ሀገር ውስጥ ሁለት ገበያዎች ሊኖሩ አይችሉም። ይህንን የኮንትሮባንድ ንግድ እንዴት አድርገን ነው የምንቀርፈው? ምክንያቱም ከውጭ ምንዛሬ ጋራ ቀጥተኛ የሆነ ግንኙነት አለው፣ ከገቢ ጋራ ቀጥተኛ የሆነ ግንኙነት አለው እና ይህንን እንዴት እንደሚፈታ እኔ መልስ የለኝም፣ ግን ሊፈታ ይችላል የሚል ግምት አለኝ። ምክንያቱም የኮንትሮባንድ ንግድ የሚካሄደው ስርዓቱም ጭምር እንዲሁ እያየ አላየሁም የሚልበት ሁኔታ ስለሚኖር ሊሆንም ይችላል እና እነዚህ ሁሉ ፈተናዎች በአቅርቦትና በፍላጎት መካከል ያለው ግንኙነት ዋናው ሪሊ ትኩረት የሚሰጠው ነው።
ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ መንግስት በፖሊሲ ብቻውን ችግሩን ለመፍታት የሚያደርገው ሚና ግቡን ሊመታ አይችልም ብለዋል።
ኮንትሮባንድ ሌላ ወሳኝ ችግር ነው። በዚህ ሴክተር ኮንትሮባንድ ማለት የእቃ ብቻ አይደለም፣ የዶላር ኮንትሮባንድ። እነዚህ ሁሉ ተደምሮ ነው ሀርድ ከረንሲ የሚባለው እንጂ እናንተ እንዳላችሁት የናሽናል ባንክ ፖሊሲ መመሪያ ብቻ አይደለም። አይደለም፣ እንደዛ ከሆነ ጊዜው ይረዝማል። ከ15 እስከ 20 ዓመት ያልኩት አሁን በምለው መንገድ ከተግባባን እንቀንሰዋለን፣ ካልተግባባን ግን እድሜው እየቀጠለ ይሄዳል ማለት ነው።
በዋናነት የውጭ ምንዛሬ ችግርንም ሆነ ዘለቄታ ያለው የምጣኔ ሀብት እድገትና የሀገር ልማት ለማምጣት በባለሙያዎች አብይ የፖሊሲና የአፈጻጸም ብቃት እንደሚያሻው የሚገለጸው እሴቶችን የጨመረ የውጭ ገበያን ማዳበር ነው። ጠቅላይ ሚኒስትር አብይም ስለ ውጭ ገበያ የሚከተለውን ብለዋል።
ሌላው ኤክስፖርት ነው። ሶስተኛው ሀርድ ከረንሲን እንዳናሳደግ የሚያደርገን ኤክስፖርትም ማርኬትም ነው። ኤክስፖርት ስንል በግብርናው የሰብል የጥራጥሬ የቅባት እህሎችን ብንወስድ ትልቅ ፖቴንሻል ነው ያለው። ይሄ ሀገር በፖቴንሻሉ ልክ አልሰራም። ስላልሰራ በቂ የሆነ ሀርድ ከረንሲ ማመንጨት አይችልም። በሌላ መንገድ ስናመርትም ማርኬት ማድረግ ስለማንችል በዓለም ገበያ ተወዳድሮ የተሻለ ገንዘብ ማምጣት አንችልም። ከግብርና አንጻር ከማኒፋክቸሪንግ አንጻርም ሲታይ ኤክስፖርት ማድረግ የሚገባን የመንግስትን እንኳን ብንወስድ ስኳር ባይናው ሎካል ፍላጎታችንን መልሶ ሀርድ ከረንሲ ማመንጨት ነበረበት፣ አልቻለም። ለምን? ፕሮጀክት ማኔጅመንት ስኪላችን በጣም ፑር ነው። የምንናገረው መፈጸም አንችልም። ባቀድነው ልክ መከወን አንችልም። በገንዘብም በጊዜም ከፍተኛ የሆነ ብክነት ነው ያለው። ያ በመሆኑ በእኛ የሚሰሩና በኤክስፖርት ገንዘብ ማምጣት የሚገባቸው ሴክተሮች በቂ ሀብት ሊያመጡ አልቻሉም። በዚያም ምክንያት ሀርድ ከረንሲ ችግር ውስጥ ገብቷል። ለሎካል ኢንዱስትሪም ማኑፋክቸሪንግ ኢንፑት መሆን የሚችሉ ጥሬ እቃዎችም እዚሁ መመረት የሚገባቸው ማምረት ሳንችል ቀርተን ከውጭ ማምጣት ስንጀምር ሲሚላርሊ አል ከረንሲ ይሻማሉ እነሱ።
የኢትዮጵያ ምጣኔ ባለፉት 2-10 ዓመታት በዓለም በፍጥነት ከሚያድጉ ሀገሮች አንዱ ሆኖ የዘለቀ ሲሆን በአሁኑ ወቅት የሚታዩ ህዝባዊ ተቃውሞዎችና የፖለቲካ ውጥረቶች የፈጠሯቸውና ወደፊትም ሊፈጥሯቸው የሚችሉ የምጣኔ ሀብት ተጽዕኖዎች መንግስቱን፣ የንግድ ማህበረሰቡንና የምጣኔ ሀብት ባለሙያዎችን እያሳሰቡ ያሉ ጉዳዮች ናቸው።
እናመሰግናለን። ስታርባክስ አልኩ
ልክ ነው።
አዲስ ስታርባክስ ነገር አዲስ ነገር ስላለ ከንግድ ጋር የተያዘ ጉዳይ በመሆኑ ነው። ሄኖክ እናመሰግናለን።
ልክ ነው።
ምን ነበረ ቅድም ያለ
አዲሱ ለዜና ከመጣን በኋላ አሁን የተከሰተ ነው። የስታርባክስ ነገር ለኢትዮጵያውያን ቅርብ ነው። የኢትዮጵያ ቡና ዋና ገዢ ነው።
ብዙ ምነቶችም
አሉ። አንተማ በየቀኑ የምትጎበኘው ነው። ሁላችንም የቡና መጀመሪያ ቀናችን የምንጀምርበት። ለማንኛውም ስታርባክስ ዛሬ ከሰዓት በኋላ ባልተለመደ ሁኔታ እዚህ ዩናይትድ ስቴትስ ውስጥ በተከሰተ አንድ ድንገት ሳቢያ ከሰዓት በኋላውን ይዘጋል።
ተደርጎ አይታወቅም። ከንግድ ጋር የተያዘ ነው። እንግዲህ ሄኖክ አንድ ቀን ይመለስበታል። አሁን ወደ ወቅታዊ ውይይት እናልፋለን። ቅድም ለቅምሻ ሰምተና ለሉላ ያንተ እንግዶች ናቸው። በምን ዙሪያ እና ስለምን እንደምትዋዩ አንተ እንግዶችን አስተዋውቀህ ጀምሩ።
መልካም አዲሱ፣ አመሰግናለሁ። ቀደም ብዬ ስማቸውን እንደጠቀስኩት ዶክተር ጌብ ሀምዳና ዶክተር ዘላለም እሸቴ ይባላሉ እንግዶቼ። በኢትዮጵያ የፖለቲካ ጉዳዮች ይልቁንም ደግሞ በወቅታዊ በሰሞንኛ ጉዳዮች የጠቅላይ ሚኒስትር ኃይለማርያምን መልቀቅ፣ የዶክተር አብይን ወደ ስልጣን መምጣት ተከትሎ በኢትዮጵያ ውስጥ መጡ የሚባሉ ወይንም የሚጠበቁ ሁኔታዎችን የሚመለከቱ ጽሁፎች በተከታታይ ጽፈዋል። ያነጋገር ናቸው ከሳምንት በፊት። ሁኔታዎች ደግሞ በቀናት ውስጥ እየተለዋወጡ ስለሆነ ያን ከግምት የሚያስገባ እንዲሆን ውይይቱ ከወዲሁ ልጋብዝ ወይም ከወዲሁ ላስታውቅ። ታዲያ ኮል ፎር አክሽን ይላል የዶክተር ጌብ ሀምዳ ጽሁፍ ተከታታይ ጽሁፋቸው። እኔ ካነጋገርኳቸው በኋላም ሌላ ወጥተዋል። ዶክተር ዘላለም እሸቴ በቀጥታ ለጠቅላይ ሚኒስትሩ ከመምጣታቸው በፊት ከጻፉት ደብዳቤ ይነሱና አሁን ሌላ ተከታይ ጽሑፋቸውንም ጽፈዋል። ለሁሉም ወደ ውይይቱ እንደርደር።
ጌብ ሀምዳ እባላለሁ፣ ወይም ገብረ ኢየሱስ ሀምዳ ልባል እችላለሁ። እዚህ ሀገር ስኖር ስሜ በደንብ ቀን ጨብጨብ ብሏል ለሀገሩ እንዲመች። እኔ የምኖረው በዋሽንግተን ዲሲ አካባቢ ነው ከቤተሰቤ ጋራ። ሙያዬ በቢዝነስ አለም፣ በንግድ አለም በኮንሰልቲንግ 24 ዓመት ትሬኒንግ የሚሰጥ እና በስታፍ መስክ የሚሰራ ካምፓኒ አለኝ። እዚህ ስለተገኘው አሉላ እጅግ በጣም ደስተኛ ነኝ።
እሺ ወንድሜ አሉላ፣ እጅግ በጣም አድርጌን እድል ስለሰጠኝ አመሰግናለሁ። እኔ ወደዚህ የመጣሁት በ1987 ነው። የተማርኩት በህንድስና ነው። በተለያዩ ዩኒቨርሲቲዎች ለማስተማር እድል አግኝቻለሁ። አሁን ለመንግስት እየሰራሁ በትርፍ ደግሞ አጀንክት ፕሮፌሰር ሆኜ ጆርጅ ሜሰን ዩኒቨርሲቲ አስተምራለሁ።
በጣም አመሰግናለሁ ሁለታችሁንም። ውይይታችን ዛሬ ኢትዮጵያ ያለችበትን ሁኔታ የሚዳስስ ነው። በጽሁፎቻችሁ ኢትዮጵያ አጣብቂኝ ውስጥ በገባችበት ጊዜ የሚያነጋግሩ የሚያሳስቡ ሁኔታዎች ባሉበት በተደጋጋሚ ጻፋችኋቸው ጽሁፎች ናቸው መነሻ የሆኑን። ሁለታችሁም ለህትመት ያበቃችኋቸው መጽሐፍት ጽፋችኋል በየበኩላችሁ። ዶክተር አብይ አህመድን ወደ ስልጣን መምጣታቸው ብቻ ሳይሆን የሚቀጥሉትን ምዕራፎች አስመልክቶ በየበኩላቸው የጻፋችኋቸው ጽሁፎች ይዳስሳሉ። ዶክተር ዘላለም ከእርሶ ልጀምር። ግልጽ ደብዳቤ በቀጥታ ጽፎላቸው ነበር ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው በፊት ነው ያን ጽሁፍ የጻፉት። ይድረስ ለተከበሩ ዶክተር አብይ አህመድ፣ በመጀመሪያ ፓርቲዎ ኢህአዴግ ህዝብን የመስማት መጀመር፣ እርሶም በጠቅላይ ሚኒስትርነት በመሾም ተስፋ እንዲጭር መልካም ምኞቴ ነው ይላሉ። ያ ምኞቶ ዛሬ የያዘ ይመስላል። ዶክተር ዘላለም፣
ዶክተር አብይ የመጡበት አካሄድ የአዋላጅ ባለስልጣን አካሄድ ነው። እንዴት ቢባል ስልጣን ገደል ይግባ ብለው ዶክተር ለማ ራሳቸውን ዝቅ አድርገው ቅደም ያሉት ናቸው። ከዛ አልፎ የቀድሞው ጠቅላይ ሚኒስትር ኃይለማርያም ስልጣን ለቀው ዶክተር አብይ ወደፊት መጥተው በመጨረሻ ላይ ባደረጉት ንግግር ዶክተር አብይም ለኢትዮጵያ ለመቆም በንግግራቸው ያወጡበት አድርጌ ነው የምወስደው እና አዋላጅ መንግስት ከመምጣቱ በፊት አዋላጅ ግለሰቦች የታዩበት በመሆኑ ተስፋዬ እውን ሆኗል። ወደፊት ደግሞ ብዙ የሚታይ ነገር አለ። ይህንንም ደግሞ ገልጸዋለሁ።
መልካም ዶክተር ጌቦ ደርሶል ሻገር የምግባር ጥሪ በሚል ርዕስ በግርድፍ ወደ አማርኛ እየመለስኩ ነው። በእንግሊዘኛ ነው ጻፏቸው ጽሑፎች። የምግባር ጥሪ በሚለው በዚህ ጽሑፎ አስቸጋሪ ሁኔታዎች በነበሩበት ይንደረደራሉ። የተሻለ ሁኔታ ለማምጣት በአማራጭነት ምን አይነት እርምጃዎች ሊወሰዱ ይችላሉ? እንደ ግለሰብ ዜጎች ማድረግ አለባቸው የተሻለ ነገር ቁጭ ብሎ በማየት ብቻ አይመጣም በሚል በተደጋጋሚ ጽፉ ነበር። ትኩረት የምናደርግበት ሶስተኛ ጽሑፎን ነው። እስኪ እርስዎም በአጭሩ ያጣብቂኝ ምናልባትም ወደ ተሻለ ሁኔታ የሚሄደው መንገድ ጀምሮ ይሆናል ያስባለዎትን ሁኔታ ይግለጹልን እስኪ።
አሉላ አመሰግናለሁ። እንደ አሁን ዶክተር ዘላለም ከተናገረው በጣም ደስ ያለኝን እንደው ከዛ ብነሳ አዋላጅ መሪ አዋላጅ መንግስት የሚል ቃል ተጠቅሟል። በጣም የተመቸኝ አባባል ነው። ያም ማለት እንግዲህ አዋላጅ ማለት አንድትን ሴት ካዋለደ በኋላ ዝም ብሎ እዛ እንደው ቁጭ የሚል ሰው አይደለም፣ አዋልዶ ዞር የሚል ማለት ነው። እና በዛ ትርጉሙ እንያዝና የኔ ነጥብ ምንድን ነው፣ አሁን የኢትዮጵያ ጉዞ ስኬታማ የሚሆነው ዶክተር አብይ ከሚያደርጉት ይልቅ እኛ በምናደርገው ነው በሚል ነው መንደርድራዬ። ያንንም ስል አንደኛ ነገር የጽሁፌ ዋና ሲም ምንድን ነው፣ እንደ ዋና እንደው ቀስቃሹ ሀሳብ ከጀርባ ያለው አንድ ፍቅር ብዙ ድምጾች በሚል ሲሆን፣ አንድ ፍቅር የሚያሰኘው አንድ አላማ ያለን ህዝቦች ማለት ነው። ያም ማለት በእኔ አይን ብዙዎቻችን እንስማማለን የምለው ምንድን ነው፣ ኢትዮጵያ ማለት የወደፊት ኢትዮጵያችን የፖለቲካ እስረኛ የሌለባት ኢትዮጵያን ኢማጂን እንድናደርግ ነው። በዛ ብዙዎች ኢትዮጵያን ይስማማሉ ባይ ነኝ። የወደፊቷ ኢትዮጵያ የፖለቲካ እስረኛ የሌለባት፣ በፖለቲካ ምክንያት የሚሞት የሌለባት፣ በፖለቲካ ምክንያት የሚሰደድ የሌለባት፣ በፖለቲካ ምክንያት ከስራ የሚፈናቀል የሌለባት፣ ሌላም ሌላም ችግር በፖለቲካ ምክንያት የሌለባትን ኢትዮጵያ ኢማጅን በሚለው የሚስማሙ ኢትዮጵያውያን ዝም ብለን ለዶክተር አብይ በማጨብጨብ ብቻ ይሄ ትልቁ አላማችን ግቡን አይመታም፣ አንዳንድ ነገር ማድረግ አለብን፣ የምንችለውን ማድረግ አለብን፣ አላማችን አንድ እስከሆነ ድረስ ሁሉም ሰው የሚችለውን ያህል ይሞክር በሚል ነው። እና ከተፈለገ በኋላ ዝርዝሩ ውስጥ ገባለሁ።
መልካም፣ በቀጥታ ወደ ዝርዝር በጽሁፋቸው ወደ ሰፈሩ ጭብጦች ሊሄድ ዶክተር ዘላለም በዚህ በመጨረሻ ጽሁፍ ተከታይ አድርገው በጻፉ ጽሁፎ ዘብ ቆመናል ይላል። የዶክተር አብይ ወደ ስልጣን መምጣት የመጨረሻው አለመሆኑን ያመላክታል ጽሁፎ። አሁን ከፊታችን የተደቀነው ወሳኝ ሰዓት እኛ ተመልካች ሆነን ዶክተር አብይ ደግሞ በፊታቸው ያለውን ፈተና ያልፉ እንደሆነ ለማየትና ብያኔ ለመስጠት በጥርጥር አይን የምንመለከትበት አይደለም ይላሉ። እኛ ሁላችን እሳቸውን የምናዋክብበት ጊዜም አይደለም ይላሉ። ነገር ግን እኛም ሆን እሳቸው የመፍትሄው አካል ከመሆን እንዳንጎድል የምንጠነቀቅበት ጊዜ ከምን ጊዜውም በላይ አሁን ነው ይላሉ። እስኪ ያብራሩልን።
እሺ፣ አንድ ነገር በምድራችን ሽፍት እንዳደረገ እንድንገነዘብ ያስፈልጋል። እንግዲህ ያንን ግንዛቤ ውስጥ በማስገባት ነው እይታችን፣ ቋንቋችን ሁሉ መቀየር ያለበት ይመስለኛል። አካሄዳችን ሁሉ፣ ስትራቴጂያችን ሁሉ መቀየር ያለበት አሁን ያለውን የኢትዮጵያ የተሰጣትን እድል የሚመጥን መሆን አለበት ብዬ አስባለሁ። አዋላጅ መንግስት ማለት ስልጣንን ለህዝብ የሚሰጥ ማለት ነው። ለመጀመሪያ ጊዜ ስልጣንን ለህዝብ የሚሰጥ ነው። በእኔ ሂሳብ እስካሁን ያሉት የኢትዮጵያ መንግስታት በሙሉ ንጉሶች ናቸው። ንጉሶች ናቸው ነው የምለው። በሁለት አይነት መንገድ ነው ወደ ስልጣን የሚመጡት። አንድ በአመት ይመጣሉ፣ ሁለተኛ ደግሞ በውርሻ ይመጣል። የንጉስ ልጅ ንጉስ ይሆናል። አሁንም የኢህአዴግ ልጅ መንግስት ይሆናል። በሁለቱ በውርስ ወይ በአመት ንጉሶች ይፈጠራሉ። ነገር ግን አንድ መንግስት የሚታደል አለ። በእድሜ በኢትዮጵያ ላይፍ ታይም አንድ ብቻ ነው መንግስት፣ በአዋራጅ የሚሆን መንግስት አንድ ብቻ ነው። ያን መንግስት አዋላጅ የሚሆነው ህዝብን ባለስልጣን፣ ህዝብን ንጉስ አድርጎ ህዝቡ ደግሞ መንግስትን አገልጋዩ የሚያደርግበት ነው። በምርጫ መንግስትን አገልጋዩ የሚያደርግበት ነው። አሁን ያለው እድል ምንድን ነው ቢባል ይሄ መንግስት አዋላጅ መንግስት ለመሆን መንገድ የጀመረው አዋላጅ የሆኑ ባለስልጣኖች ስለተነሱ ነው። ዶክተር አብይን ጨምሮ ሌሎቹም በቁጥር ጥቂት ቢሆኑ እውነት ታሸንፋለች፣ ሀቅ ታሸንፋለች። መልካም የሆነ ነገር፣ ብሩህ የሆነ ነገር፣ ትክክል የሆነ ነገር፣ የህዝብ የሆነ ነገር ያሸንፋል። እና አሁን ያየነው ነገር እንደዚህ አይነት ነገር ነው። እነዚህ ሰዎች፣ እነዚህ አዋላጅ ግለሰብ የሆኑ ሰዎች አንድ ነገር ነው ያደረጉት። ተሀድሶ አላደረጉም፣ ራሳቸውን አልቀየሩም፣ ወደ ራሳቸው አልተመለከቱም። ምንድን ነው ያደረጉት? ህዝብን አዳመጡ፣ ህዝብን ሰሙ። ህዝብን ሲሰሙ አንድ ነገር ነው ያደረጉት። አዋላጅ ለመሆን
ስልጣን ከሌሊግባ የሚያሰኝ ደረጃ ላይ ደረሱ ማለት ነው። አሁን ግን ህዝብ ስልጣን የሚያገኘው መንግስት ሲሰጠው ነው እና አሁን ያለው መንገዱ ተጀምሯል። ግን ወንድሜ ዶክተር ጌት እንዳለው ዶክተር አብይ ብቻ የሚሰራ አይደለም፣ የእኛም ስራ ይፈልጋል። እንዴት ማለት ጥሩ ነው። እስካሁን ድረስ ያለው መንግስት እንደ ንጉስ ከሆነ እስካሁን ያሉት ከመንግስት ውጭ ያሉት በሙሉ ተቃዋሚዎች ናቸው። ለምን በሉኝ፣ ቅድም የተባለው አንድ ነገር አለ። አማራጭ ሊሆኑ አይችሉም። አማራጭ ለመሆን አንድ የውጭ ፓርቲ አማራጭ ለመሆን ዲሞክራሲ መጀመሪያ መኖር አለበት። በዲሞክራሲ ውስጥ ነው አማራጭ ለመሆን ቻንስ ያለው። በአዋላጅ ዲፊኒሽን ካየነው ኢትዮጵያ ውስጥ ዲሞክራሲ አለ ወይ ካል የዲሞክራሲ ዲፊኒሽንን ካየን እያደገ ነው ካል የሚያድግ ነገር የተወለደ መሆን አለበት፣ ያለ ነገር መሆን አለበት። ዲሞክራሲ የለም ነው የሚባለው። አለ የሚባለው መቼ ነው? አለ የሚባለው አሁን የተጀመረውን እነዚህ አዋላጅ መንግስት ለመሆን ራዕዩ አድርጎ የአሁኑ መንግስት እነዚህ የተጀመረው ስራ አንደኛ ኢኮኖሚ ሳይሆን አንደኛ አዋላጅ መሆን ነው። አዋላጅ መሆን ስልጣንን ለመስጠት አንደኛ ዲሞክራሲ ነው ማለት አለበት። ኢኮኖሚ ሁለተኛ። የሚገርመው ነገር ኢኮኖሚ ሁለተኛ ሆኖ ዲሞክራሲ አንደኛ ቢሆን ኢኮኖሚው ከአሁኑ በፊት የበለጠ የሚመነጠቅ ነው። አንደኛ ዲሞክራሲ የሚሆነው ምንድን ነው? በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ አንድ አዋላጅ መንግስት በክብር መኖር አለበት። ይህንንም የተጀመረ ይመስለኛል። የተጀመረው አሁን ያየነው ግለሰቦች ከምናውቃቸው በላይ ብዙ ሰዎች በጀርባቸውም አሉ እና አዋላጅ ለመሆን መነሳት አለባቸው። ያኔ ነው እንግዲህ ዲሞክራሲ ለማደግ መወለድ አለበት። ለመወለድ መንግስት መወሰን አለበት። ዶክተር አብይ ንግግር ስለ ዲሞክራሲ አዋጅ ነው ያወጁት፣ ቃል ሰጥተዋል። ይሄ ነው ኢትዮጵያን የሚመጥን ኢትዮጵያ የሚገባት ይሄ ነው ብለው አዋጅ አውጀዋል። ያ ነው እንግዲህ አሁን ሊወለድ ነው ዲሞክራሲ። ዲሞክራሲ ሲወለድ ተቃዋሚ የተባሉት አማራጭ ይሆናሉ። ተቃዋሚ የነበሩት አማራጭ የሆኑት ደግሞ ተባባሪ አዋላጅ ይሆናል። ያሉት ተቃዋሚዎች በአሁኑ መንገድ እነዚህን ተቃዋሚዎች ተፎካካሪ ብንላቸው ውሸት ነው፣ አማራጭ ናቸው ብንላቸው ውሸት ነው። መቼ ነው እውነተኛ ተፎካካሪ እውነተኛ አማራጭ መሆን የሚችሉት? ዲሞክራሲ ሲኖር
የሚወዳደሩበት የሚፎካከሩበት አማራጭ ሀሳብ የሚያቀርቡበት መድረኩ መስኩ ሲኖራቸው ነው የሚሉት። ዛሬ ስለሌለ እያሉ ነው።
አዎ ሲኖር ነው። አለበለዚያ ያ ምህዳሩ ቢኖር ለመተባበር ይቀናቸዋል፣ ሀሳብ ላይ ፎከስ ያደርጋሉ። መንግስት ለማነጣጠር እና ዲሞክራሲ ስጠን ስጠን ማለት ነው የሚተውና ተባሪ መሰበር ማለት ነው የሚተውና ይጀምራሉ። በሀሳብ ዙሪያ መሰብሰብ ይጀምራሉ። አሁን ግን ተቃዋሚ ነው መሆን ያለባቸው።
የመጨረሻው አስተያየት ሰጪ ዶክተር ዘላለም እሸቴ ናቸው። ከዶክተር ጌብ አምታ ጋር ከሁለቱም ምሁራን ጋር ያደረግነው ውይይት ይቀጥላል። አድማጮች፣ አሁን የፕሮግራም ማሳሰቢያ።
አሁን በአማራነት እንደራጅ ብንል እና አንዳንድ ወንድሞች እንደሚገፉት በአማራነት ሲደራጁ እነዚህ ሌሎቹ ማህበረሰቦች የት ነው የሚገቡት? እነሱ አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም የነበረውን እስከዛሬ የቆየውን በቋንቋም ይሁን በባህልም ይሁን በሃይማኖትም ይሁን በኢኮኖሚ ትስስርም ይሁን በጂኦግራፊ አቀማመጥም ይሁን አንድነት የነበሩትን እንለያያቸዋለን ማለት ነው። እንዲፈሩ፣ እንዲጠራጠሩ፣ እንዲጠሉ ነው የሚያደርገን ማለት ነው። አግላይነት ይኖረዋል ይህ አይነት አደረጃጀት።
ቀድሞ በዊልያምን ሜሪ የህግ ኮሌጅ ፕሮፌሰር ዶክተር አለም አንተ ገብረስላሴ ናቸው የሰማችኋቸው። በአማራ አደረጃጀት ላይ በነበረን ውይይት ከሶስት እንግዶች ጋር ቀርበው የሶስቱ አስተያየት ተሰምቶ የእርሳቸው ብቻ ምንም ሳይሰማ ተቆርጧል። ፕሮግራሙ ስህተቱ የእኛ ነበረ። ዶክተር አለም አንተን ይቅርታ እንጠይቃለን። አሁን እንደ ማስታወቂያ ያቀመስናችሁ የሁሉም ውይይት ነገ እንደሚቀርብ ለማስታወስ ነው። አድማጮቻችን ለምሽቱ ያሰናዳን ዝግጅት ተጠናቋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው።
ያስተናገድናችሁ አሉላ ከበደና
አዲሱ አበበነን። አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ
የትግርኛ ስርጭት ይቀጥላል።
እኛ በኩል ሰላም፣ ደህና ደሩ።